ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 3 2016 ዓ.ም ዝግጅታችን ጀመረ። በሆሮ ጉድሩ ወለጋ ዞን አሙሩ ወረዳ በታጣቂዎች ጥቃት 13 ሰዎች እንደተገደሉ ተገለጸ።
በጥቃቱ የሞቱት 13 ሰዎች ናቸው። ከነርሱም ገሚሱ በቡሬ ጫቦ ወረዳ ውስጥ የሚገኘውን ምርታቸውን ለመሰብሰብ፣ ገሚሱ ደግሞ የቀን ስራ ለመስራት እየተጓዙ አባይ በራ ውስጥ ይዘዋቸው ገለዋቸዋል።
የሰማችኋቸው በኦሮሚያ ክልል ሆሮ ጉድሩ ዞን አሙሩ ወረዳ ጆጅ ቀበሌ አስተዳዳሪ የሆኑት አቶ ሲሳይ አባዋ ናቸው። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። በርካታ የአገር ውስጥና የውጭ ዘገባዎችን ይዘን መጥተናል። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ለዓለም ዜናው እንግዱ ወልዴ በስቱዲዮ ይገኛል። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜና እንግዶ ወልዴ።
በድጋሚ እንደምናመሻችሁ። ሱዳን የረሃብ አደጋ እንዣቦባታል ሲል የዓለም ምግብ ፕሮግራም አስጠነቀቀ። እየተጠናቀቀ ባለው 2023 አሜሪካ ከአፍሪካ ጋር ከፍተኛ የንግድ ስምምነት መፈጸሟ ተገለጸ። እንዲሁም የተመድ ጠቅላላ ጉባኤ በጋዛ የተኩስ ማቆም እንዲደረግ የውሳኔ ሀሳብ አሳለፈ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ተከታታይ የምግብ እርዳታ የማይደርስ ከሆነ ሱዳን የረሃብ አደጋ ያሰጋታል ሲል የዓለም ምግብ ፕሮግራም ዛሬ አስጠንቅቋል። ጦርነት ባወደማቸው አንዳንድ የሱዳን አካባቢዎች መጪውን የመኸር ወቅት ተከትሎ ከፍተኛ ረሃብ ውስጥ ሊገቡ እንደሚችሉ ፕሮግራሙ ስጋቱን ገልጿል። በመዲናዋ ካርቱም ጨምሮ የጦርነት ወጥመድ ውስጥ በወደቁት አካባቢዎች የምግብ እርዳታውን በተከታታይ የማያቀርብ ከሆነ ችግሩ እንደሚከሰት የተባበሩት መንግስታት ድርጅት አስጠንቅቋል። 7 ሚሊዮን ሰዎች በሱዳን እንደተፈናቀሉና በሚቀጥለው መኸር አስተማማኝ ምርት ባለመኖሩ ከፍተኛ ስጋት እንደተደቀነ ተመድ አስታውቋል። ካለፈው ዓመት ጋር ሲነጻጸር በእጥፍ በመጨመር 18 ሚሊዮን የሚሆኑ ሱዳናውያን ከፍተኛ ጠኔ እንደገጠማቸው የምግብ ፕሮግራሙ አስታውቋል። በመጠናቀቅ ላይ ባለው የፈረንጆች ዓመት አሜሪካ 14.2 ቢሊዮን ዶላር ግምት ያላቸው በመቶ የሚቆጠሩ የንግድና የመዋለ ንዋይ ስምምነቶችን ከአፍሪካ ጋር እንደፈጸመች ባለሥልጣናት ዛሬ አስታውቀዋል። ቻይና በአገሪቱ ያላትን እያደገ የመጣ ተጽዕኖ ለመገዳደር ነው ተብሏል። በዚህ ዓመት የተፈጸሙት 547 የንግድና የመዋለ ንዋይ ስምምነቶች ከቀደመው ዓመት ሲነጻጽር በቁጥርም ሆነ በእሴት 67 በመቶ ጭማሪ ያሳዩ መሆኑን አፍሪካን እናበልጽግ የተሰኘው የአሜሪካ ተነሳሽነት አስተባባሪ ብሪቲሽ ሮቢንሰን ተናግረዋል። የአሜሪካና የአፍሪካ ግንኙነት ከፍተኛ ደረጃ ላይ የደረሰበት ዓመት ነው ሲሉ የፕሬዚዳንት ባይደን የአፍሪካ ዋና አማካሪ ጄድ ደቨርመንድ በበኩላቸው ተናግረዋል። አሜሪካ ከአፍሪካ መሪዎች ጋር ጉባኤ ያደረገችበትን አንደኛ ዓመት በማስመልከት በርቀት በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ሁለቱ ባለሥልጣናት ባለፈው ታህሳስ ቃል ከተገባው 55 ቢሊዮን ዶላር የንግድ ስምምነት ውስጥ አሜሪካ 40 በመቶውን ተግባራዊ እንዳደረገች አስታውቀዋል። ቻይና በመሠረተ ልማት፣ በመዋለ ንዋይና ብድር በአፍሪካ ከፍተኛ ተሳትፎ ማድረግ ላይ በመሆኗ አሜሪካ በአህጉሪቱ በንግድና መዋለ ንዋይ ዘርፍ በስፋት ለመሳተፍ እንደምትሻ ያመላከተ ነው ተብሏል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሐማስ የሰብአዊ ተኩስ አቁም እንዲደረግ በከፍተኛ ድምፅ ወስኗል። የእስራኤልና ሐማስ ጦርነት እንዲቆም ዓለም ድጋፉን ያሳየበት መድረክም ነው ተብሏል። የውሳኔ ሐሳቡ አሜሪካና እስራኤል እየተገለሉ መምጣታቸውንም ያመላከተ እንደሆነ ተነግሯል። ከ193 አባል አገራት ውስጥ 153 ውሳኔውን ሲደግፉ 10 ተቃውመውታል። 23 ደግሞ በድምፀ ተአቅቦ አልፈውታል። ሆኖም ግን የጠቅላላ ጉባኤ ውሳኔ እንደ ጸጥታው ምክር ቤት ውሳኔ የሕግ አስገዳጅነት የለውም። የጸጥታው ምክር ቤት ባለፈው ሳምንት በተመሳሳይ ጉዳይ ላይ የውሳኔ ሐሳብ ሊያስተላልፍ ሞክሮ አሜሪካ ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ አድርጋለች። በተመድ የፍልስጤማውያን አምባሳደር ሪያድ ማንሱር ከድምጽ አሰጣጡ በኋላ በሰጡት አስተያየት ጠቅላላ ጉባኤው ክብደት ያለው መልእክት ያስተላልፈበት ታሪካዊ ቀን ነው ብለዋል። በህዝባችን ላይ የተቃጣውን ወረራ የማስቆምና ህይወትን የመታደግ የጋራ ኃላፊነት አለብን ብለዋል ማንሱር። ለእስራኤል ዋና የጦር መሳሪያ ምንጭና አጋር የሆነችው አሜሪካ እስራኤል ጦርነቱን እንድታቆም ልታሳምናት የምትችል ብቸኛ አገር ተደርጋ እንደምትታይ የአሶሲየትድ ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ አገራቸው ከሩሲያ ጋር ላለባት ጦርነት አሜሪካ ድጋፏን እንድትቀጥል ለማሳመን በትናንትናው ዕለት ኮንግረስና ዋይት ሀውስን ጎብኝተዋል። የአሜሪካ ኮንግረስ ድጋፉን የሚቀጥል ከሆነ ሩሲያ ጦርነቱን በበላይነት እንዳትቀጥል ማድረግ እንደሚያስችላቸው ዜሌንስኪ በጉብኝታቸው ወቅት ገልጸዋል። ዜሌንስኪ በኮንግረስ ባደረጉት ጉብኝት እንደዚህ ቀደሙ ለጋራ ምክር ቤቱ ንግግር ባያደርጉም ከተወሰኑ አባላት ጋር ሐሳብ ተለዋውጠዋል። የሪፐብሊካን ፓርቲ አባላት የሚሰጠውን ድጋፍ በተመለከተ ጥርጣሬ አዘል ጥያቄያቸውን አቅርበዋል። በዋይት ሀውስ ግን ሞቅ ያለ አቀባበል እንደተደረገላቸውና ፕሬዚደንት ባይደን ለዩክሬን የሚሰጠውን ድጋፍ በተመለከተ ኮንግረስ ውሳኔ እንዲያሳልፍ የሰጥቶ መቀበል መፍትሄን እንዳቀረቡ ታውቋል። ተጨማሪ የ61 ቢሊዮን ዶላር ድጋፍ ለዩክሬን እንዲሰጥ ባይደን ያቀረቡትን ሐሳብ ሪፐብሊካን የምክር ቤት አባላት አዎንታ መንፈጋቸው ታውቋል። ዜሌንስኪ በበኩላቸው ዩክሬናውያን ሕይወታቸውን እየሰጡ ያሉት ለአገራቸው ብቻ እንዳልሆነ ተናግረዋል። ይህ በእንዲህ እንዳለ የአውሮፓ ኅብረት ነገ ሐሙስ በሚያደርገው ጉባኤ በዩክሬን የአባልነት ጥያቄ ላይ መነጋገር ይችል እንደው ውሳኔ እንደሚሰጥ ይጠበቃል። ሩሲያ ዩክሬንን መውረሯን ተከትሎ ዩክሬን የአውሮፓ ኅብረት አባል ለመሆን ጥያቄ ያቀረበች ሲሆን ምኞቱ አይሳካ እንደው የኅብረቱ የዚህ ሳምንት ውሳኔ ፍንጭ ይሰጣል ተብሏል። ኅብረቱ የዩክሬንን እጩ አባልነት ያጸደቀው ባለፈው ዓመት ነበር። በኅብረቱ የተጠየቁ አብዛኛዎቹን ማሻሻያዎች ዩክሬን መፈጸሟን የአገሪቱ ባለሥልጣናት በመናገር ላይ ናቸው። ዩክሬን ያደረገችውን ጥረት በመመልከት ኅብረቱ አዎንታዊ ውሳኔ ይሰጣል ብለው እንደሚጠብቁ ባለሥልጣናቱ ጨምረው ገልጸዋል። የዩክሬን ኅብረቱን መቀላቀል የምትቃወመው ሃንጋሪ አገሪቱ በጦርነት ላይ በመሆኗ በምትቀላቀልበት ሁኔታ ላይ ንግግር መጀመር የለበትም የሚል አቋም ይዛለች። የዩክሬን ኅብረቱን መቀላቀልም ሆነ የታሰበው 54 ቢሊዮን ዶላር እርዳታ በተመለከተ ድምፅን በድምፅ የመሻር መብቷን እንደምትጠቀም ሃንጋሪ አስታውቃለች። በመጨረሻም አንድ ናይጄሪያዊ የጥበብ ሰው ሰራሽ ልዕቀትን በመጠቀም አፍሪካዊ አረጋውያንን የፋሽን ሞዴል አድርገው በማቅረቡ በማኅበራዊ ሚዲያ መነጋገሪያ ሆኗል። የናይጄሪያው ማሊክ አፌግቧ የፈጠራ ሥራዎች አፍሪካዊ አረጋውያን ዘወትር የሚታዩበትን ሁኔታ የቀየረና ጸጋና ውበታቸውንም ያሳየ ነው ተብሏል። በሰው ሰራሽ ልዕቀት የተፈጠሩትና በዘመናዊ አልባሳት የተዋቡት አረጋውያን ፎቶዎችን የአረጋውያን የፋሽን ትርኢት ሲል ገልጿቸዋል ፈጣሪው። የፊልም ባለሙያው ማሊክ ሥራዎቹ አፍሪካዊ አረጋውያን በአብዛኛው በማይታዩበት መንገድ እንዳቀረባቸው ተናግሯል። ሐሳቡን ያገኘውም በሕመም በመሰቃየት ላይ ካለች እናቱ እንደሆነ ማሊክ ተናግሯል። የብላክ ፓንተር ፊልም የልብስ ንድፍ ኦስካር ሽልማት አሸናፊን ጨምሮ ሌሎችንም ታዋቂ የልብስ ነዳፊዎችን ትኩረት ማግኘቱን እና በትብብር መስራት መጀመሩም ታውቋል። በአምስተርዳም በተደረገው የአፍሪካ ፋሽን ሳምንት የሰው ሰራሽ ልዕቀትን ሳይሆን እውነተኛ አረጋውያንን በመጠቀም ትዕይንቱን አቅርቧል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ለቀሪ ፕሮግራሞች ወደ ደረጀ ደስታ መልሳቸዋሉ።
እንግዱ ወልዴን ለዓለም ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ትቆጣጠርልናለች። የዘገባዎቹን ምስልና ድምፅ ያቀናበረልን ግርማ ደገፋ ነው። ዌብና ማኅበራዊ ድረገጽ አሰናጃችን አበባየሁ ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ርዕስ ዘገባችን እንለፍ። በሆሮ ጉድሩ ወለጋ ዞን አሙሩ ወረዳ በታጣቂዎች ጥቃት 13 ሰዎች እንደተገደሉ ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ በቦጀጅ ቀበሌ ትናንት ማክሰኞ ታጣቂዎች አደረሱት በተባለ ጥቃት ከደርዘን በላይ ሰዎች እንደተገደሉ የቀበሌው አስተዳደር አስታወቀ። የጆጅ ቀበሌ አስተዳዳሪ አቶ ሲሳይ አባዋ ለአሜሪካ ድምጽ ሲናገሩ ምርት ለመሰብሰብና የቀን ስራ ለመስራት ወደ ቡሬ ወረዳ ጫቦ ቀበሌ በመሄድ ላይ የነበሩ ያሏቸው በቁጥር 13 የሆኑ ሰዎች በፋኖ ታጣቂዎች እንደተገደሉ ገልጸዋል። ከአይን እማኞች አንዱ እንደሆኑ በስልክ የነገሩን ግለሰብ ደግሞ ከምስራቅ ወለጋ ዞን ኪሪሙ ወረዳ ሃሮ ቀበሌ የመጡ ናቸው ያሏቸው ታጣቂዎች ጥቃቱን እንደፈጸሙ ተናግረዋል። በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸውና ጥቃቱን ፈጽሟል የተባለው የቡሬ ወረዳ አካባቢ የፋኖ ታጣቂ የሻለቃ አደረጃጀት መሪ ድርጊቱ በእነርሱ እንዳልተፈጸመ አስተባብለዋል። ጥቃቱን እንደሚያወግዙ አክለው የገለጹት የፋኖ አደረጃጀት መሪው የመከላከያ አባላትን ጨምሮ ማንኛውንም አካል በብሔር ለይተን ጥቃት አናደርስም ብለዋል። ናኮር መልካ ከአምቦ ተጨማሪ ዘገባ አልኳል።
በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አሙር ወረዳ ጆጅ ቀበሌ አስተዳዳሪ የሆኑት አቶ ሲሳይ አባዋ 13 ሰዎች ምርት ለመሰብሰብና የቀን ስራ ለመስራት ወደ ቡሬ ወረዳ ጫቦ ቀበሌ በመሄድ ላይ ያሉ በፋኖ ታጣቂዎች ተገድለዋል ሲሉ ለአሜሪካ ድምጽ ገልጸዋል። ጥቃቱ የተፈጸመው ትናንት ጠዋት እንደሆነና የሟቾቹ የቀብር ስነ ስርዓትም እንደተከናወነ አስተዳዳሪው አስታውቀዋል። በጥቃቱ የሞቱት 13 ሰዎች ናቸው። ከነርሱም ገሚሱ በቡሬ ጫቦ ወረዳ ውስጥ የሚገኘውን ምርታቸውን ለመሰብሰብ፣ ገሚሱ ደግሞ የቀን ስራ ለመስራት እየተጓዙ አባይ በራ ውስጥ ይዘዋቸው ገለዋቸዋል። የሟቾቹን አስከሬን ሰብስበን የቀበርነውም እኛው ነን ሲሉ ተናግረዋል። ተፈራ ደያስ የተባሉ ሌላው አስተያየት ሰጪም በስልክ እንደገለጹልን ትናንት ማክሰኞ ታህሳስ 2 ቀን 2016 ዓ.ም ማለዳ 12 ሰዓት ተኩል ላይ በአማራ ክልል ቡሬ ወረዳ በቆጣቦ ውስጥ የሚገኘውን ሰብል ለመሰብሰብ ገዛኝ ከተባለ ልጃቸው ጋራ በካሲዮኒ መኪና ተጭነው እየተጓዙ እንደነበር ጠቅሰው በጥቃቱ ልጃቸው ገዛኝ እንደተገደለ ተናግረዋል። ማለዳ 12 ሰዓት ተኩል ላይ ካሲዮኒ በተባለ መኪና ከስፍራው ደረስን። እኔ መኪናውን አስቁሜ ከመውረዴ ተዘጋጅተው ያደሩት የፋኖ ታጣቂዎች ተኩስ ከፈቱብን። እኔን ተከትሎ ከወረደ አንድ አማቼ ጋራ በአንድ የግራር ዛፍ ስር ተደብቀን ወደ ገደል ውስጥ ተንከባለን በመግባት አመለጥን። ታጣቂዎቹ ግን ወደ መኪናው ገብተው በመተኮስ የእኔን ልጅ ገዛኸኝን ጨምሮ 13 ሰዎችን ጨረሱ። ሌሎቹ ደግሞ ወርቅ አለም ሞሴ፣ አበበ ተመዝጌን፣ ሞላ አዲሱ፣ መረራ ደሳሌ፣ ጫላ ደጃሽና ጃለታ ዘላለም እኔ የማውቃቸው ናቸው ብለዋል። ከአይን እማኞች አንዱ እንደሆኑ በስልክ የነገሩን ተመዝጌን ጃለታ የተባሉ ግለሰብ ደግሞ ከምስራቅ ወለጋ ዞን ኪረም ወረዳ ሃሮ ቀበሌ የመጡ ናቸው ያሏቸው ታጣቂዎች ጥቃቱን እንደፈጸሙ ያስረዳሉ። ፋኖች ከምስራቅ ወለጋ ዞን ኪረም ወረዳ ሃሮ አዲስ ዓለም ከተባለ ቀበሌ ውስጥ እየመጡ ጥቃት ይፈጽማሉ። ቀድሞም ከዚያም እየመጡ ከብቶችን ሲዘርፉ ነበር። የኪረም ወረዳ ግን ይህንኑ ያወቀ በዝምታ ያያቸዋል። ፋኖቹ አሁንም በሃሮ አዲስ ዓለም ቀበሌ ውስጥ በስልጠና ላይ ናቸው ሲሉ ተናግረዋል። በምስራቅ ወለጋ ዞን የኪረም ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጅሬኛ ሂርጳ የፋኖ ታጣቂዎች በወረዳው ውስጥ እንደሚንቀሳቀሱ ቢጠቅሱም ወደ አሙሮ ወረዳጆች ቀበሌ ገብተው ጥቃት ስለመፈጸማቸው ግን እንዳላረጋገጡ ለአሜሪካ ድምጽ ተናግረዋል። የፋኖ ቡድን የወረዳችን ወሰኖች በሆኑት ባጊንና ሰጊ ቀበሌዎች አካባቢ የጦር ሰፈር አደራጅተው እንደሚንቀሳቀሱ ህብረተሰቡ ከሚያደርሰን ጥቆማ እንገነዘባለን። ነገር ግን በአሙሩ ተፈጸመ የተባለውን ጥቃት ያደረሱት እነዚሁ የፋኖ ቡድኖች ስለመሆናቸው ያረጋገጥነው ነገር የለም። ይህ ሲባል ግን ከጠቀስኳቸው ቀበሌዎች እየተነሱ ጥቃት እንደሚያደርሱ የሚታበል አይደለም። ብለዋል። የመንግስት የጸጥታ ኃይሎች በታጣቂው ቡድን ላይ እርምጃ መውሰዳቸውን እንደቀጠሉ መሆናቸውን ያስታወቁት አቶ ጅሬኛ በቁጥር ባይገልጿቸውም እጃቸውን እየሰጡ በመግባት ላይ ያሉ የታጣቂው ቡድን አባላት እንዳሉ አክለው ገልጸዋል። በጉዳዩ ላይ ጥቃቱን ፈጽሟል የተባለውንና በቡሬ ወረዳ ያለውን የፋኖ ታጣቂ የሻለቃ አደረጃጀት እንደሚመሩ የገለጹልን ሻለቃ ጌታውን በሬ ድርጊቱ በእነርሱ እንዳልተፈጸመ አስተባብለዋል። በአሁን ወቅት ፋኖ ጥቃቱ ደረሰ በተባለበት አካባቢ እንደማይንቀሳቀስ የተናገሩት ሻለቃ ጌታውን ይልቁንም አካባቢው በመንግስት የጸጥታ ኃይሎች ቁጥጥር ስር እንደሆነ ጠቁመዋል።
በአካባቢው ላይ ምንም አይነት የፋኖ እንቅስቃሴ እንደሌለ ማረጋገጥ እንወዳለሁ። ፋኖ አይደለም ይህም እየሰራ ያለ። እኔ አሁን በተደጋጋሚ ጊዜ ጥፋቶች ይሰራሉ። ወደ ማን ነው የሄደው? ወደ ፋኖ። ዞሮ ዞሮ ግን አሁን የሚሰሩ ስራዎች ሁሉ በሙሉ ከፋኖ እውቅና ውጭ ናቸው። ፋኖ መጀመሪያ ወጣቱ ነው። ንጹሃንን ለመግደል አይደለም። በቃ በግፍና በበደል የተገፋ ታጋይ፣ የነጻነት ታጋይ እንዴት ነው ወይም ሲቪል እንዴት ይገላል? በየትኛውም የትግል መስመር ላይ ሲቪል ገድዬ ማላቅ አስገድዬ ማላቅ በግሌ ማለት ነው። ፋኖ የተባለውም አላማውም ተግባሩም የወደፊት የትግል ሂደታችንም እናየውቅል በራሱ እዛ አካባቢ ላይ አሁን ሙሉ በሙሉ የፋኖ እንቅስቃሴ የለም። እዛ አሁን ጣቦ አካባቢ ላይ የለም። ይህ ሶንቶም ጣቦ አካባቢ ምንም አይነት የፋኖ እንቅስቃሴ የለም። ምናልባት አሁን ሚዲያ ስለሆነ ያው ያለንበትን ቦታ በግልጽ መናገርም ስለማያስፈልግ እርግጠኛው የምነግር ግን እዛ አካባቢ ላይ ምንም አይነት የፋኖ እንቅስቃሴ የለም። መከላከያ ነው ያለበት። መከላከያና የመንግስት ታጣቂዎች ናቸው ያሉት። ፖሊስ፣ ሚሊሻ በዛ መስመር እንዳለ እስከ ጣቦ ድረስ ከአባይ ድረስ አሁን የመንግስት አታጭ ነው ያለበት። ይህንን ግድያ እኛ በማን እንደተፈጸመ ራሱ እውቅና የለንም።
የተፈጸመውን ጥቃት እንደሚያወግዙ የገለጹት የፋኖ ታጣቂው መሪ የመከላከያ አባላትን ጨምሮ ማንኛውንም አካል በብሔር ለይተን ጥቃት አናደርስም ብለዋል።
ድርጊቱን የምናወግዝበት ምክንያት ደግሞ እኛ ለወጣንለት ለንጹሃን ትግል ለንጹሃን ሞት ሊቃ በሚል የወጣንበትን ትግል ንጹሃንም የሚገድልን በሚገባ እናወግዛለንም። ገዳይንም ካገኘን ለፍርድ እናቀርባለን።
እኚሁ የአካባቢው የፋኖ ሻለቃ አደረጃጀት መሪን ባለፈው ጥቅምት 30 ቀን 2016 ዓ.ም በታጣቂዎቻቸው እንደተፈጸመ በተገለጸው ጥቃት ሰዎች እንደተገደሉና ከመኖሪያቸው እንደተፈናቀሉ ጠቅሰን በጠየቅናቸው ጊዜ ድርጊቱ በፖለቲከኞች የተቀነባበረና የብልጽግና ፓርቲ ባደራጃቸው ፋኖዎች የተፈጸመ ነው ሲሉ ማስተባበላቸውን መዘገባችን ይታወሳል። በጉዳዩ ላይ ከመንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምፅ ናኮር መልካ ካምቦ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። አቶ ታዬ ደንደዓ ፍርድ ቤት እንዳልቀረቡ ባለቤታቸው ተናገሩ። በጠቅላይ ሚኒስትሩ ከስልጣናቸው ተነስተው ከትናንት በስቲያ ምሽት በቁጥጥር ስር የዋሉት የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንደዓ ፍርድ ቤት እንዳልቀረቡ ባለቤታቸው ተናገሩ። የፌዴራል ጸጥታ ኃይሎች አቶ ታዬን በቁጥጥር ስር ካዋሉ በኋላ በአዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ወንጀል ምርመራ እንደሚገኙ ባለቤታቸው ወይዘሮ ስንታየው አለማየሁ ለአሜሪካ ድምፅ ተናግረዋል። ባለቤታቸው ተጠርጥረው ስለታሰሩበት ምክንያት የሚገልጽላቸው አካል እንዳልተገኘ አመልክተዋል። ስለ አቶ ታዬ እስር ከኢትዮጵያ የፌዴራል ፖሊስ ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ገልሞ ዳዊት ተጨማሪ ልኳል።
ከትላንት በስቲያ ሰኞ በጠቅላይ ሚኒስትር አብይ አህመድ ተፈርሞ በወጣ ደብዳቤ ከኃላፊነታቸው የተነሱትና በዛ ዕለት ምሽት በጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር የዋሉት አቶ ታዬ ደንደዓ እስከ ዛሬ ረቡዕ ድረስ ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየው አለማየሁ ለአሜሪካ ድምፅ ተናግረዋል።
ሰኑንዳ ሆማቁ መቀብ ነው መኛ ተቆ ከጌት ሀላላ አርጊኔ
ምንም የማውቀው ጉዳይ የለም። ምግብ ወስጄለታለሁ። በሩቁ አይቼው በህይወት እንዳለ ባረጋግጥም ለማናገር ግን አልቻልኩም። ወደ ፍርድ ቤት መቅረቡን ብጠይቅም ማንም ያናገረኝ የለም። በእርግጥ ጉዳዩ የከበዳቸው የሚመስሉ ሰዎች አሉ።
አቶ ታዬ አሁን በአዲስ አበባ ሜክሲኮ አካባቢ ባለው የፌዴራል ፖሊስ ጣቢያ ውስጥ እንደሚገኙ የገለጹት ባለቤታቸው ወደ መኖሪያ ቤታቸው መጥተው በቁጥጥር ስር ያዋሏቸው የኢትዮጵያ ፌደራል ፖሊስን መለዮ የለበሱና በሲቪል ልብስ የነበሩ የጸጥታ ኃይሎች እንደሆኑ ተናግረዋል።
ከእለቱ የስንብት ደብዳቤ ከደረሰው በኋላ ከአስር ሰዓት ገደማ አንስቶ በቤቱ ነበር። ከምሽቱ 4 ሰዓት ላይ ሲሆን ፖሊሶች እንደሆኑ የተናገሩ በሩን ሲገፉት ነበር። እኛ የፌደራል ፖሊስ አባላት ነን ብለውኛል። ገሚሶቹ በደንብ ልብስ፣ ሌሎቹም በሲቪል ልብስ ነበሩ። በእጃቸው የያዙት የእስር ማዘዣ አልነበረም። እስከ ሌሊቱ 9:45 ድረስ ቤቱን ፈትሸው እርሱንም ይዘውት ሄዱ። ወዴት መተን እንደምናገኘው ስንጠይቃቸው ሜክሲኮ ኬኬ ህንጻ አካባቢ ወዳለው ፖሊስ ጣቢያ መተን እንድንፈልገው ነገሩን። ትላንት በነጋታው ወደዚያ ስንሄድ ወደ ማዕከላዊ 3ኛ ፖሊስ ጣቢያ አዛውረውታል አሉን። እዚያም ሄደን አጣነው። ከቆይታ በኋላ ተመልሰን ሜክሲኮ የፌደራል ፖሊስ ግቢ ውስጥ አገኘነው።
ትላንት ማክሰኞ ጠዋትም ከፌደራል ፖሊስ መጣን ያሉ የፖሊስ አባላት ዳግም ወደ አቶ ታዬ ደንዳ ቤት ተመልሰው በመምጣት የቀረ መሳሪያ ለመፈተሽ ነው የመጣነው እንዳሏቸው የተናገሩት ባለቤታቸው ከትላንት በስቲያ ምሽት የፌደራል ፖሊስ የደንብ ልብስ የለበሱ መጥተው እንደፈተሹና አቶ ታዬንም ይዘው እንደሄዱ ሲነግሯቸው እንደተመለሱ ገልጸዋል። ትላንት ማክሰኞ ረፋድ ላይ በመንግስት ብዙሃን መገናኛዎች በተላለፈው ዜና አቶ ታዬ በበርካታ ወንጀሎች ተጠርጥረው በጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር እንደዋሉ ተዘግበዋል። መኖሪያ ቤታቸው በጸጥታ ኃይሎች በተፈተሸበት ወቅት በኤግዚቢትነት ተይዘዋል ስለተባሉት ነገሮች የአሜሪካ ድምፅ የጠየቃቸው ባለቤታቸው ወይዘሮ ስንታየው ለማየው ምላሽ ከመስጠት ተቆጥበዋል። ወይዘሮ ስንታየው ባለቤታቸው አቶ ታዬ ተጠርጥረው ስለተያዙበትና መኖሪያ ቤታቸውም ያለማዘዣ ስለመፈተሹ የተናገሩትን አስመልክቶ ከኢትዮጵያ ፌዴራል ፖሊስ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ከኦሮሚያ ክልል የሰሜን ሸዋ ዞን ኩዩ ወረዳ ተመርጠው የክልሉ ምክር ቤት ጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንዳ ከመስከረም 2014 ዓ.ም አንስቶ እስከ ታሰሩበት 31 ቀን 2016 ዓ.ም ድረስ በኢፌዴሪ ሰላም ሚኒስትር ዴኤታ በመሆን አገልግለዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዳማ።
ገልሞ ዳዊትን ለዘገባው አመሰግናለሁ። በአማራና በኦሮሚያ ክልሎች ያለው የጸጥታ ችግር በሰብአዊ እርዳታ አቅርቦቶች ላይ እክል እየፈጠረ እንደሆነ የአደጋ ስጋትና ስራ አመራር ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም ዛሬ ረቡዕ ለሕዝብ ተወካዮች ምክር ቤት የውጭ ጉዳይና የሰላም ጉዳዮች ቋሚ ኮሚቴ የመስሪያ ቤታቸውን የሩብ ዓመት አፈጻጸም ሪፖርት ሲያቀርቡ የጸጥታ ችግር ለስራቸው እንቅፋት እንደሆነ ገልጸዋል። አስቸኳይ ድጋፍ ለሚሹና ከ8 ሚሊዮን በላይ ለሚደርሱ ዜጎች ሊቀርብ የሚችል በቂ የእህል ክምችት እንዳለ የገለጹት ኮሚሽነሩ በአማራና በኦሮሚያ ክልሎች አንዳንድ አካባቢዎች በጸጥታ ችግር ምክንያት መድረስ ያልተቻለባቸው ቦታዎች መኖራቸውን አብራርተዋል። ኬኔዲ አባተ።
የአደጋ ስጋትና ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ሪፖርታቸውን ባቀረቡበት ወቅት በድርቅና በጎርፍ ምክንያት ለአስቸኳይ እርዳታ ጠባቂነት የተጋለጡ 5.3 ሚሊዮን ዜጎችን ጨምሮ በአጠቃላይ 8.1 ሚሊዮን ዜጎች አፋጣኝ ድጋፍ እንደሚያስፈልጋቸው ተናግረዋል። ከነዚህም ለአብዛኛው መንግስት እርዳታ እያደረሰ እንደሚገኝ ገልጸዋል።
በሩብ ዓመቱ በመንግስትና በአጋር አካላት ሲሸፈን የነበረውን ከመንግስት ብር 11 ቢሊዮን በማውጣት በራስ አቅም የጸጥታ ችግር በነበረባቸው አካባቢዎችን ጭምር ድጋፍ ለማድረግ ተንቀሳቅሰናል። በዚህ ወቅት ሊረዳ ከሚገባው ወደ 8.1 አካባቢ ወደ 7.3 ሚሊዮን ማዳረስ ችለናል።
ሪፖርቱን ተከትሎ ከቋሚ ኮሚቴው ለኮሚሽኑ የተለያዩ ጥያቄዎች የተነሱ ሲሆን ከነዚህም ውስጥ በድርቅ ከተጎዱ አካባቢዎች መካከል በሰሜን ጎንደርና በዋግምራ ማህበረሰቡ ለከፍተኛ ችግር መጋለጡን በመጥቀስ በእነዚህ አካባቢዎች ያለውን ችግር ለመቅረፍ ምን ተሰራ የሚለው ይገኝበታል። በእነዚህ አካባቢዎች ያለው ድርቅ በነዋሪዎቹ ላይ እስከ ሞት የሚደርስ ከፍተኛ ጉዳት እያደረሰ እንደሚገኝ የአካባቢውን ነዋሪዎችና ባለስልጣናት አስተያየት ጠቅሰን ከዚህ ቀደም መዘገባችን ይታወሳል። በዛሬው ዕለትም ከዋግምራ ብሔረሰብ አስተዳደር ዞን ሳላጠየምት ወረዳ አስተያየታቸውን የሰጡን የአካባቢው ነዋሪ አቶ ዘንባ ያሌው ድርቁ የሚያስከትለው ጉዳት ቀጥሏል ብለዋል።
ድርቁ ምንም ዝናብ ያልዘነበበት ምንም ጭራሽ ዝናብ ያላዘነበት ወቅት ነው ያለው። አሁን ያለነው ደረጃ ያው የትም ተንቀሳቅሰን የትም እንደማንገባበት ነው ያለ። ጥሬ የሚቀርብልን የሚሸመት ቦታም የለንም። ምንም ነገር የለም። ምንም የደረሰ ምንም ጭራሽ የለም። የታረሰም ምንም ድናርተው ያው ዝም ብሎ ነው የቀረው። የምግብ እርዳታ ያቅራቢው የቀረበልን ብዙ ነገር የለም። ያው አንዳንዴ ዝም ብሎ አልፎ አልፎ የሚመጡ ነገር አሉ። ያው እነሱም በቃ ለሁሉ አልደረሰም። ያው ዝም ብለን ነው ያለ ነው። ያው ብዙ ያው እንግዲህ የተቆጫ ነው ያለው።
ከሰሜን ጎንደር ደባርቅ ያናገርናቸው ከሱዳን የተመለሱ ፍቅሩ ታደሰ የተባሉ አስተያየት ሰጭ ደግሞ ጦርነቱን ሸሽተው ከተመለሱ በኋላ ባሉት ወራት ውስጥ ምንም አይነት ድጋፍ አግኝተው እንደማያውቁ ይገልጻሉ።
እስካሁን ላይም የደረሰንም አንዳችም ነገር የለም። በዞኑ ቶታሊ የገባ ነው ወደ 4700 ማወራና ባወራ ይሆናል። እስካሁን ላይ ግን ምንም የተደረገልን ነገር የለም። አንዳችም ድጋፍም ደግሞ ምንም የተደረገ ነገር የለም። ህጻናቶችም ተጎድተውብናል። እንዲህ አባወራዎችና አባወራዎችም ተወሰነ ተጎድተውብናል።
የአደጋ ስጋትና ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም በሰጡት ምላሽ ኮሚሽኑ አስቸኳይ ድጋፍ ለሚያስፈልጋቸው ዜጎች በቂ የእህል ክምችት እንዳለው ጠቅሰው፣ ነገር ግን በአማራና በኦሮሚያ ክልሎች ያለው የጸጥታ ችግር አቅርቦቱን እያደናቀፈ መሆኑን ገልጸዋል። በዋግምራና በሰሜን ጎንደር ስላለው የአቅርቦት ሁኔታም አብራርተዋል።
የቅድሚያ ለሚሰጣቸው ወገኖች የሚሆን የሀብት ክምችት የእህል ክምችት አለ። ይህንን በጣም እርግጠኛ ሆነ ነው የምናነሳው። የእርክም ይችላል አጋር እንኳ ባይኖር ማለት ነው። አሁን ችግር የሆነው እህሉ አለመኖሩ አይደለም። አንዳንዱ ጋር የጸጥታ ችግሮችም አጋጥሞናል። በተለይም በአማራ ክልልና ኦሮሚያ ክልል አንዳንድ ዞኖች ትራንስፖርተሮች በምንፈልገው መንገድ ለመንቀሳቀስ ፈቃደኛ አለመሆን፣ በሚፈለገው ጊዜና ወቅት ማድረስ ያልተቻለበት ሁኔታ አለ። እንደዚያም ሆኖ ዋግምራ ዞንም እኛ ባለን ስሌት 1834 ኩንታል የማድረስ እቅድ ነበር የነበረው። 19000 ኩንታል ሄዷል፣ 92% ሄዷል ማለት ነው። ሰሜን ጎንደር ላይ ያለን ስሌት እስካሁን ያለው 47% ነው። አማራ ክልልን ወሰን ስናይ ይህ ቁጥር በ67% ላይ ነው ያለ። ኦሮሚያ ክልልም በተለይም ከምዕራብ ኦሮሚያ አካባቢ ላይ ተያይዞ ተመሳሳይ ችግር አለ።
በኢትዮጵያ በአጠቃላይ ድጋፍ የሚፈልጉ ዜጎች ቁጥር አምና ከነበረው 20.1 ሚሊዮን ወደ 15.4 ሚሊዮን መውረዱንም የተናገሩት ኮሚሽነሩ ዓለም አቀፍ አጋሮች አቋርጠው የነበረውን እርዳታ በቅርቡ ዳግም ቢጀምሩም አቅርቦቱ ከዚህ ቀደም ከነበረው ከ20% እንደማይበልጥ ተናግረዋል። በመሆኑም በቀጣይነት ከዓለም አቀፍ ለጋሾች ጥገኝነት ለመላቀቅ ኮሚሽኑ ወደ እህል ምርት ለመግባት አቅዶ በመስራት ላይ እንደሚገኝም ተናግረዋል።
ዝግጁነትን በሚመለከት ዋናው መፍትሄ ቅድም ያነሳሁት ነው። በራስ አቅም ሰብአዊ ድጋፍን ለመሸፈን ጥረት ማድረግ ነው። እኛ የሚያስፈልገን በመጠባበቂያ ክምችት ደረጃ ወደ 500,000 ሜትሪክ ቶን ነው። በአስቸኳይ የዕለት ደራሽ ላይ ወደ 1.5 ሚሊዮን ሜትሪክ ቶን የሚያስፈልገን፣ በድምሩ 2 ሚሊዮን ሜትሪክ ቶን ማለት ነው። 250,000 ሄክታር ማረስ ከቻለን 2 ሚሊዮን ሜትሪክ ቶንን እጃችን ላይ ማስገባት እንችላለን። ግዢ ላይ ሄዶ ገበያንም ጭምር ዲስተርብ በማድረግ የሚቀንስ ስለሆነ በዚህ ላይ መረባረብ አለብን ብለን እየሰራንን።
ከእርዳታ እህል አቅርቦት አንጻር ዘላቂ መፍትሄ ያመጣል ያለውን የማምረት ስራ ለመጀመር ኮሚሽኑ አመቺ የእርሻ ቦታዎችን በማፈላለግ ላይ እንደሚገኝም አምባሳደር ሽፈራው ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ቀጣዩ ዘገባችን ወደ ዩናይትድ ስቴትስና ኢራን ግንኙነት ይወስደናል። የእስራኤልና የሐማስ ጦርነት በመላው መካከለኛው ምስራቅ ይስፋፋል የሚል ስጋት በተደቀነበት በአሁኑ ወቅት የዩናይትድ ስቴትስ ምክር ቤት አባላት ኢራን ላይ ጠንከር ያለ አቋም መያዝ አለብን ሲሉ አሳሰቡ። የኢራን ተባባሪ ኃይሎች እንደ አውሮፓ አቆጣጠር ከጥቅምት 17 ወዲህ በዩናይትድ ስቴትስ ላይ ከ90 በላይ ጥቃቶችን ሰንዝረዋል። ይህም ሐማስ እስራኤል ላይ የሽብር ጥቃት ካደረሰ ከ10 ቀናት በኋላ መሆኑ ነው። አንዳንድ የሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት በእስላማዊ ሪፐብሊካው ላይ ይበልጡኑ ጠንካራ የሆኑ ማዕቀቦች እንድትደነግግ በመጠየቅ ላይ ናቸው። የቪኦኤ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ያጠናከረችውን ዘገባ ቆንጂት ታየ ታቀርበዋለች።
የኢራን የውጭ ጉዳይ ሚኒስትር ሁሴን አሚር አብዱላህያን ትናንት ማክሰኞ ዩናይትድ ስቴትስን የጋዛ ጉዳይ ፖሊሲዋን አስመልክተው አስጠንቅቀዋል። ሚኒስትሩ ማስጠንቀቂያቸውን ያወጡት በሀገራቸው የሚደገፉት የየመን ሁቲ አማጽያን በቀይ ባህር በዩናይትድ ስቴትስ ላይ ጥቃት ከሰነዘሩ ከጥቂት ቀናት በኋላ መሆኑ ነው።
በማናቸውም ጊዜ ከቁጥጥር ውጪ የሆነና ለመተንበይም የሚያዳግት ከባድ ነገር ሊከሰት ይችላል። አሜሪካኖቹ እስካሁን ያላስተዋሉት እሱን ነው። አሁን ፈጥነው ካላስተዋሉት ዩናይትድ ስቴትስ በእጅጉ የምትጎዳበት ነገር ይከሰታል።
ይህ በዚህ እንዳለ የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው የባይደን አስተዳደር ፖሊሲ ኢራንን እያበረታታት ነው በማለት ተችተዋል። የተወካዮች ምክር ቤቱ የብሔራዊ ጸጥታ በድብቅ የሚዘዋወር ገንዘብ ጉዳይና የዓለም አቀፍ የገንዘብ ተቋማት ጉዳይ ንዑስ ኮሚቴ ሊቀመንበሩ ሪፐብሊካኑ ብሌን ሊትክሜር እንዲህ ሲሉ ተናግረዋል።
Iran has been emboldened to throw its weight around the Middle East from Yemen to Gaza with it or its proxies.
ኢራን በየመን በጋዛ በአጠቃላይ በመካከለኛው ምስራቅ ራሷ በቀጥታ አለያም ተባባሪዎቿን እያዘዘች በዩናይትድ ስቴትስ ወታደራዊ ተቋማት ይዞታዎችና የጦር መርከቦች ላይ ያላንዳች ግር ጥቃት ለማድረስ የልብ ልብ አግኝታለች።
የባይደን አስተዳደር ኢራን 5 ታጋቾችን ለተለቀቀ በለውጡ የተያዘባት 6 ቢሊዮን ዶላር ሊለቀቅላት በዚሁ የአውሮፓውያን 2023 ዓመተ ምህረት ያደረገውን ስምምነት ነቅፈዋል። አንዱ ሪፐብሊካኑ ታም ማክሊንቶክ ናቸው።
When this government releases money to Iran or relaxes the enforcement of sanctions,
አስተዳደሩ ለኢራን ገንዘቡን ከለቀቀላት ወይም የማዕቀቦቹ ተግባራዊነት እንዲላላ ካደረገ የኢራንንና የእስራኤልን ህዝብ ኢላማ ያደረጉ የሽብር ጥቃቶችን በገንዘብ ከመደገፍ ይቆጠራል። እዚያ ብቻ ሳይሆን አያድርገውና በቅርቡ ዩናይትድ ስቴትስን ኢላማ ያደረገ የሽብር ጥቃትም ሊሰነዘር ይችላል ብዬ ነው የምፈራው።
6 ቢሊዮን ዶላሩ እንዳይሰጣት የሚከለክለው ለኢራን ሽብርተኝነት ገንዘብ አንሰጥም የተሰኘው ድንጋጌ በዩናይትድ ስቴትስ የተወካዮች ምክር ቤት በሁለቱም ፓርቲዎች ድጋፍ ነው ያለፈው። ዲሞክራቱ የምክር ቤት አባል ብራድ ሸርማን ሲናገሩ
If God forbid Iran gets an advantage, the government gets an
እግዚአብሔር አያድርገውና የኢራን መንግስት እነዚህ ታጋቾች ከተለቀቁ በኋላ አጋጣሚ አግኝቶ ሌላ አሜሪካዊ ቢያግተስ ያን ድል እንዳያገኙ ለማድረግ ነው መሞከር ያለብን። አሜሪካውያን እየታገቱ እንዲህ አይነት ስምምነት ማድረግ ትክክል አይደለም።
በኢራን ሴቶች የተመሩ የተቃውሞ ሰልፎች የሚያሳዩት ያገዛዝ ለውጥ ሊመጣ የሚችለው ከሀገር ውስጥ መሆኑን ነው ያሉ የምክር ቤት አባላትም አሉ። ዲሞክራቷ የህዝብ ተወካይ ዞዊ ሎፍግሬን አንዷ ናቸው።
The women of Iran in particular need to be called out for their bravery.
በተለይ የኢራን ሴቶች ስለ ጀግንነታቸው ስለ ራያቸው ሊደነቁ ይገባል። ለራሳቸው ብቻ ሳይሆን ለመላ ኢራናውያን ነጻነት በመቆማቸው የሚደነቁ ናቸው።
ኢራን ዲሞክራሲያዊትና ከኒውክሌር ነጻ እንድትሆን የሚደግፉ መሆናቸውን ያስታወቁት የዩናይትድ ስቴትስ ምክር ቤት አባላቱ ትናንት ኤችአር 100 በመባል የተሰየመውን ህግ በድጋሚ አቅርበውታል።
ቀጣዩ ዘገባችን ወደ እስራኤልና ሐማስ ጦርነት ይወስደናል። የዩናይትድ ስቴትስ እስራኤል በጋዛ ባካሄደችው ወታደራዊ ዘመቻ በሰላማዊ ሰዎች ላይ እየደረሰ ያለው ጉዳት እጅግ እያሳሰባት መጥቷል። ፕሬዚደንት ጆ ባይደን ለእስራኤል ጠንካራ ድጋፍ ማድረጋቸውን በቀጠሉበት ሁኔታ እንኳ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በይፋ ገጽጸዋል። የዋይት ሀውስ የቪኦኤ ቢሮ ኃላፊ ፓትሲ ኡዳክስዋራ ተከታዩን ዘገባ አቅርባለች። እንደሚከተለው ይቀርባል። አሁን በጋዛ ሌላ ገበያ ወድሟል። ይሄኛው በጀባሊያ የስደተኞች ካምፕ ውስጥ ነው። በሲቪሎች ላይ የሚደርሰው የጉዳት መጠን የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን እያሳሰባቸው ነው።
We have made it clear to the Israelis and they're aware that
ለእስራኤላውያን ግልጽ አድርገናል። እናም የንጹሃን ፍልስጤማውያን ደህንነት አሁንም ትልቅ ስጋት እንደሆነ ያውቃሉ። እየወሰዱት ባለው እርምጃ ንጹሃን የፍልስጤም ሲቪሎች ሰለባ እንዳይሆኑ ማለትም ከመጎዳት፣ መገደል፣ መሞትና መጥፋት ወዘተ ለመከላከል የተቻላቸውን ሁሉ ለማድረግ ከመሞከራቸው ጥረት ጋር ድርጊታቸው መጣጣም አለበት።
እስራኤል ያለምንም ልዩነት በመታደርሳቸው የቦምብ ጥቃቶች ዓለም አቀፍ ድጋፍ ያጣች ነው ሲሉ ፕሬዚደንት ባይደን ባለፈው ማክሰኞ ባደረጉት የምርጫ ዘመቻቸው ላይ ከእስከዛሬዎቹ ጠንከር ያለው ትችታቸውን አሰምተዋል። የዋይት ሃውስ ቅጂ እንዳመለከተው ባይደን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥምረታቸውን በመቀየር የፍልስጤም ባለስልጣናትን የሰላሙ ሂደት አጋር እንዲሆኑ ማስቻል አለባቸው ብለዋል። ባይደን የሁለት መንግስታት መፍትሄን የሚቃወሙትን የእስራኤል የቀኝ አክራሪ ብሔራዊ ደህንነት ሚኒስትር ኤታማር ቤን ጊቨርን ለይተው ጠቅሰዋቸዋል። የባይደን አስተያየት የመጣው 153 አገራት የተኩስ አቁም ስምምነት የሚጠይቀውን የተባበሩት መንግስታት ድርጅት ውሳኔን በመደገፍ ከፍተኛ ድምጽ በሰጡበት ወቅት ነው። 10 አገራት እርምጃውን ሲቃወሙ 23ቱ ግን ድምጽ ተአቅቦ አድርገዋል። ሪያድ መንሱር በተባበሩት መንግስታት የፍልስጤም ቋሚ ታዛቢ ናቸው።
Our duty is to try to save the lives.
የኛ ግዴታ የውሳኔ ሐሳብ እንዲጸድቅ በማድረግና እስራኤል እንትገዛበት ማስገደድ በሕይወት ያሉትን ሰዎች ሕይወት ለማዳን መሞከር ነው። እስራኤልን የሚከላከሉትም ዓለም አቀፉን ስምምነት እንዲያከብሩ ለማድረግ ነው።
ድምፁ የተሰጠው ዩናይትድ ስቴትስ ድምፅን በድምፅ በመሻር ውድቅ ያደረገችውን ያለፈውን አርብ የተባበሩት መንግስታት የጸጥታው ምክር ቤት ተመሳሳይ ውሳኔ ተከትሎ ነው። የዩናይትድ ስቴትስ አቋም ከመካከለኛው ምስራቅ ባሻገር ያለውን የዋሽንግተን ጥቅም ይጎዳል ሲሉ ተቺዎች ይናገራሉ። አሜሪካ እስራኤል ላይ የምትከተለውን ፖሊሲ በመቃወም ስራቸውን የለቀቁት የቀድሞ የአሜሪካ ዲፕሎማት ጆሽ ፖል ይህን ይገልጻሉ።
ነገር ግን እኛ ለምሳሌ በተባበሩት መንግስታት የግሎባል ሳውዝ ወይም የደቡብን የዓለም ክፍል ድጋፍ ለማግኘት ሩሲያ በዩክሬን ላይ ያደረሰችውን አስጸያፊ ወረራ በማውገዝ እየተከራከርን ነው። ግብዞቹን ከታየንና ከሴቶቻችንም ርቀን ስንሄድ ከታየን ድምፅም እያጣን እንሄዳለን።
የጠቅላላ ጉባኤ ውሳኔዎች በሕግ አስገዳጅ ያልሆኑ ቢሆኑም ፖለቲካዊ ክብደት ያላቸው ናቸው። ሪቻርድ ጎዋን የተባበሩት መንግስታት ድርጅት የዓለም አቀፍ ቀውስ ቡድን ዳይሬክተር እንዲህ ይላሉ።
የተባበሩት መንግስታት ድርጅት ባለስልጣናት፣ አብዛኞቹ የተባበሩት መንግስታት ድርጅት አባል አገራት ዩናይትድ ስቴትስ አቋሟን እንድትቀይር የሞራል ጫና ለመፍጠር ሁሉንም መንገዶች እያፈላለጉ ነው።
እስራኤልና ደጋፊዎቿ የተኩስ አቁም ስምምነት ሐማስን የሚጠቅመው ሲሆን ወደፊት በእስራኤል ላይ ለሚሰነዘረው ጥቃት እንደገና እንዲሰባሰቡ ያስችላቸዋል ይላሉ። የአሜሪካ የአህድ ኮሚቴ የጥብቅና ቡድን የፖሊሲና የፖለቲካ ጉዳዮች ማኔጂንግ ዳይሬክተር ጁሊ ሬይማን ይህን ሲገልጹ
ሐማስ ያላገኘውን ህጋዊነት እንዲኖረው መፍቀድ ነው። እምነት የሚጣልባቸው እንዳልሆኑ በሚያሻማ መልኩ ለሚያረጋግጡ የአሸባሪ መሪዎች አመኔታ መስጠት ነው።
ሐማስ እንደ አውሮፓ አቆጣጠር ጥቅምት 7 በእስራኤል ባደረሰው ጥቃት 1200 ሰዎችን መግደሉን ተከትሎ እስራኤል በጋዛ በወሰደችው እርምጃ ለአስርተ ዓመታት በዘለቀው ደም አፋሳሽ ጦርነት ከ18000 በላይ ሰዎችን መግደሏን ከፍልስጤማውያን የወጣው መረጃ ያመለክታል። የተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን ስርጭት ነው። ወደ ሁለተኛው አጋማሽ ስርጭታችን ከመተላለፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ 2
የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሂዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው።
አንድ አመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል።
ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች፣ የስቱዲዮ እንግዶች ሐሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሐሳቦች በስፋት ይስተናገዳሉ።
ይህ የ90 ደቂቃ ውይይት በአማርኛ፣ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል።
በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ።
ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ
በቅርብ ቀን በአሜሪካ ድምጽ።
የምሽቱን የመጀመሪያ አጋማሽ አጠናቀን አሁን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዲሞክራሲ በተግባር። የኢትዮጵያ ሰብአዊ መብቶች ኮሚሽን በየዓመቱ የሚያዘጋጀው የፊልም አውደ ትርኢት ወይም ፌስቲቫል ዘንድሮ ለሶስተኛ ጊዜ በዚህ ሳምንት ተጀምሯል። ከትላንት በስቲያ ሰኞ ታህሳስ 1 ቀን 2016 ዓመተ ምህረት በአዲስ አበባ የተጀመረው ሶስተኛው ዙር የፊልም አውደ ትርኢት የአጫጭር ፊልምና ፎቶግራፍ ውድድሮችን ጨምሮ ከ160 በላይ የኪነ ጥበብ ስራዎችን ያካተተ ነው። ስለ ፌስቲቫሉ አስተያየት የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የፌስቲቫሉ ዓላማ ኪነ ጥበብን በመጠቀም ስለ ሰብአዊ መብቶች ግንዛቤ ለመፍጠር እንደሆነ ገልጸው አካሄዱን ውጤት እያየንበት ነው ብለዋል። ገብረ ሚካኤል ገብረ መድህን ስለ ፌስቲቫሉና የውድድሩ አሸናፊዎች ቀጣዩን ዘገባ አዘጋጅተዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ አውሮፓውያኑ አቆጣጠር በየዓመቱ ታህሳስ 10 የሚውለውን ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብ በ2014 ዓመተ ምህረት ዓመታዊ የሰብአዊ መብቶች ፊልም ፌስቲቫል መጀመሩን ይገልጻል። ዘንድሮ ለሶስተኛ ጊዜ የተዘጋጀው የፊልም ፌስቲቫልም በዚህ ሳምንት ሰኞ ዕለት ታህሳስ 1 ቀን 2016 ዓመተ ምህረት በአዲስ አበባ ተጀምሯል። ፌስቲቫሉ በኮሚሽኑ ዓመታዊ ሪፖርት አሳሳቢ ተብለው በተለዩ ሰብአዊ መብቶች ላይ ያተኮረ ሲሆን ዓላማውም በሰብአዊ መብቶች ዙሪያ ግንዛቤ ለመፍጠር የኪነ ጥበብ ዘርፉን ለመጠቀም እንደሆነ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል።
ኪነ ጥበብን ለሰብአዊ መብቶች ባህል ማዳበር፣ ግንዛቤ ማስፋፋት፣ ጥበቃ መሳሪያ ብቻ ሳይሆን ራሱ ግብም ስለሆነ እነዚህን ሁለት መሰረተ ሀሳቦች አድርገን ኪነ ጥበብን በአጠቃላይ የጥበብ ስራዎችን ለሰብአዊ መብቶች ዓላማ ከመገልገል ጋር የተያያዘ ነገር ነው። በዚህም ስለ ሰብአዊ መብቶች ግንዛቤ ለመፍጠር፣ ስለ ሰብአዊ መብቶች ለማስተማር፣ ስለ ሰብአዊ መብቶችን ባህል ለማድረግ እንዲረዳ የታሰበ ጉዳይ ነው።
እንደ ማህበረሰብ በገነባነው ኋላ ቀር የሴት ልጅ እሳቤ ተፈተነ ነበር። እነዚህ ሁሉ ተደምረው ነው ወደ ሌላ ምስቅልቅል የከተቱት።
ባለፉት ሁለት ዓመታት በተካሄዱት የፊልም ፌስቲቫሎች በሰብአዊ መብቶች ዙሪያ የሚያጠነጥኑ አጫጭር ፊልሞች ብቻ ቀርበው የሚወዳደሩባቸው ነበሩ። ዘንድሮ የተዘጋጀው ሶስተኛው ዙር ፌስቲቫል ግን ከፊልም ስራ በተጨማሪ በልዩ ልዩ የኪነ ጥበብ ዘርፎች የተሰማሩ ባለሙያዎችን ለማበረታታትና እድልም ለመስጠት የፎቶግራፍ እይታን አካቷል። በባለሙያዎች ተዘጋጅተው ለውድድር ከቀረቡት አጫጭር ፊልሞች መካከል የአህመድ አብዱ ሰይድ ለምን የተሰኘ ፊልም አሸናፊ ሆነዋል።
በሶስተኛው ዙር የኢሰመኮ ፊልም ፌስቲቫል በፕሮፌሽናል አጭር ፊልም ዘርፍ አንደኛ የወጣችው ወይንም አንደኛ የወጣው ተወዳዳሪ አህመድ አብዱ።
የፊልሙ ይዘት በሰሜን ኢትዮጵያው ጦርነት ወቅት በትግራይ ሴቶች ላይ የተፈጸመውን ጾታዊ ጥቃት የሚያትት እንደሆነ አዘጋጁ ለአሜሪካ ድምፅ ተናግረዋል።
እኔ ከትግራይ ክልል ነው የመጣሁት ለዚህ ውድድር ብዬ ነው እዚህ የተገኘሁት። ያን ውድድር ሳስገባ ፊልሙ ሲሰራም የተሰራበት ቦታም በትግራይ ክልል ነበር። የፊልሙ ዘውግም በትግርኛ ነው የተሰራው። ንግግሮቹ ሁለቱም ይሁን ሶስቱ በትግርኛ ነበር የተሰሩት። ርዕሱን ለምን ይላል በአማርኛ ሲመጣ ወይም በእንግሊዝኛ ሲሆን ዋይ ይላል። እኔ ፊልሙ ዲፐንድ ያደረግኩት በትግራይ ክልል ላይ ባለፈው ዓመታት በጣም አስጨናቂና እልህ አስጨራሽ የሆነ የጦርነት ሂደት እንደነበር እናውቃለን። በአንድ ሴት ላይ በደረሰባት የጾታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጥታ ምግብ አጥታ እርግዝናዋ መቆጣጠር በማትችልበት ደረጃ ደርሳ በመጨረሻ ላይ ያለምንም እርዳታ ህይወቷን ስታጣ የሚያሳይ ፊልም ነበር የሰራሁት።
በጀማሪ ባለሙያዎች ከተዘጋጁት መካከል ደግሞ የአዲሱ ደመቀ ስለ ህይወት የተሰኘው ፊልም አሸንፈዋል።
አዲሱ ደመቀ ወደ መድረክ
የጅማ ከተማ ነዋሪ እንደሆነ የገለጸው ደመቀ በፊልሙ የህግ አስከባሪ አካላት በህብረተሰቡ ዘንድ የሚፈጥሩትን ተጽዕኖ ማሳየቱን ይናገራል።
የህግ አካላቶች ማለት ነው ከግንዛቤ ችግር የተነሳ ማለት ነው በህብረተሰቡ ላይ የሚያደርጉትን ተጽዕኖ ነው እየሰራ ያለው ተጽዕኖ ማለት ነው። በህብረተሰቡ ላይ የሚያደርጉትን ተጽዕኖ ማለት ነው። ለምሳሌ አንድ የህግ አካል ማለት ነው ህብረተሰቡ ላይ ደሃ ህብረተሰቡ ላይ በጣም ትልቅ እንትን አለው። እሱን ስለሚያደርግ እሱን ነገር ነው ያሳየሁት።
ኪነ ጥበብ ስለ ሰብአዊ መብቶች ግንዛቤ ለመፍጠር ትልቅ መሳሪያ መሆኑን የጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ከዚህ አኳያ በየዓመቱ እየተዘጋጁ ያሉት የሰብአዊ መብት የፊልም ፌስቲቫሎች ውጤት እያስገኙ መሆናቸውን ገልጿል።
የሰብአዊ መብቶችን መሰረት አድርገው የሚሰሩ የስነ ጥበብ የኪነ ጥበብ ስራዎች ቁጥራቸው እየጨመረ የመጣ ይመስለናል። ወይም ደግሞ የሚያስተላልፉት መልእክትም ጥልቀቱ የኪነ ጥበብ ውበቱም የበለጠ እየጨመረ እያደገና በኪነ ጥበብ ወይም በስነ ጥበብ ባለሙያዎች ዘንድም ለዚህ ጉዳይ የሚሰጡት ትኩረት የበለጠ እየጨመረ የመጣ ይመስለኛል። ግን የበለጠ ይህንን ለማበረታታት ያደረግነው ጅማሬ ጥሩ ውጤት እያስገኘ ይመስለናል።
ተወዳድሮ ባሸነፈበት አጭር ፊልም በትግራይ ክልል በነበረው ጦርነት ከተፈጸሙት ዘግናኝ የሰብአዊ መብት ጥሰቶች አንዱን ለማሳየት እንደተጠቀመበት የገለጸው አህመድ አብዱ ሰዒድ ለዚህ መዘዝ ያበቃን ጦርነት ሊበቃን ይገባል ይላል።
ጦርነት በጣም አስከፊና አውዳሚ እንደሆነ እናውቃለን ሁላችን። በጣም አስከፊና አውዳሚ ነው። በጦርነት ውስጥ ያሉ ከተሞች፣ ሀገሮች ሆኑ ህዝቦችም ሊሆኑ ይችላሉ። በየቀኑ የሚደርስባቸው ሰቆቃ ከነሱ በላይ የሚረዳው ሊኖር አይችልም። በተቻለ አቅም ከጦርነት ነፃ የሆነ አየር የምንተነፍስበት ሁኔታ ለመፍጠር የሁላችን ሚና አለበት ብዬ አስባለሁ። ስለዚህ በተሻለ አቅም ለማህበረሰብ ለዓለምም ለፍጡርም ከጦርነት የጸዳና ከጦርነት ነፃ የሆነ ማህበረሰብና አካባቢ ለመፍጠር የሁላችን ሚና ትልቅ ነውና በቻልነው አቅም ጦርነትን ለማጥፋት ጦርነት ብንከፍት ደስ ይለኛል ብዬ አስባለሁ።
በጀማሪ ባለሙያዎች ዘርፍ የአጭር ፊልም ውድድር አሸናፊው አዲሱ ደመቀም የሚከተለውን መልእክት አስተላልፏል።
ስለ ህይወት ነው የሚለው የፊልሙ ርዕስ ማለት ነው። ስለ ህይወት ብዙ ነገር ነው ሰው የሚያልፈው፣ ትልልቅ ነገሮችን ያልፋል። ግን ህብረተሰቡ አንድ ሰው የበታችን አይቶ ረግጦ እንዳያልፍና ሁሉም ሰው ነገ ምን እንደሚመጣበት ስለማያውቅ በስልጣኑ ተመክቶ ሌላ ነገር እንዳያደርግ መልእክቴን ማስተላለፍ ፈልጋለሁ።
የፊልም ፌስቲቫሉ ከታህሳስ 3 እስከ ታህሳስ 20 ቀን 2016 ዓ.ም ድረስ በልዩ ልዩ የኢትዮጵያ ዩኒቨርሲቲዎች ከተካሄደ በኋላ ፍጻሜውን እንደሚያገኝ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተከታዩ ዝግጅታችን የሴቶችና ቤተሰቦች ይሆናል። ለዛሬ ሴቶችና ቤተሰቦች የያዝንላችሁ እንግዳ ጡረተኛዋን በጎ አድራጊ ነው። በተለያዩ ዓለም አቀፍ ተቋማት ውስጥ ብዙ አገሮች ተዘዋውረው ለ42 ዓመታት ካገለገሉ በኋላ ማረፊያቸውን አገራቸው ኢትዮጵያ በማድረግ በቂ አቅም የሌላቸው ሴት ተማሪዎች የሚማሩበት ኮሌጅ የከፈቱ በጎ አድራጊ የዛሬ ሴቶችና ቤተሰቦች እንግዳ ናቸው። የተላላፊ በሽታዎች ስፔሻሊስት ዶክተር ትዕግስት ግርማ ለደግ ሚድዋይፍሪ ኮሌጅ የተሰኘ ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው ነው። በአሁኑ ወቅት 115 ተማሪዎች ያሉት ኮሌጅ ሁለት ዙር ተማሪዎችን አስመርቋል። ለበጎ አድራጎት ስራቸው ከተለያዩ ተቋማት እውቅናና ሽልማት ያገኙ ሲሆን ገንዘብ የማይገዛው እርካታ የሚሰጠኝ ማህበረሰቡ ተለውጦ ማየት ነው ብለዋል። ኬኔዲ አባተ በዚህ ዙሪያ ያሰናዳውን ዘገባ ከዚህ ቀደም በሴቶችና ቤተሰብ ዝግጅታችን አስደምጠናችሁ ነበር። ለዛሬ እንደሚከተለው ይቀርባል።
ለደግ ሚድዋይፍሪ ኮሌጅ የጤና ተደራሽነት አገልግሎት ዝቅተኛ በሆነባቸው አካባቢዎች በወሊድ ምክንያት ለሞትና ለልዩ ልዩ ጉዳት የሚጋለጡ እናቶችንና ህጻናትን ታሳቢ በማድረግ ከአምስት ዓመታት በፊት በ2010 ዓ.ም የተመሰረተ ኮሌጅ ነው። በተባበሩት መንግስታት የዓለም ጤና ድርጅት የአፍሪካ ልዩ ተጠሪ ከመሆን ጀምሮ ከአራት አስርት ዓመታት በላይ በተለያዩ የውጭ አገሮች በሕክምና ሙያ ሲያገለግሉ በቆዩት የተላላፊ በሽታዎች ስፔሻሊስት ዶክተር ትዕግስት ግርማ የተከፈተው ኮሌጁ የስነ ተዋልዶ ጤና ችግር ጎልቶ ከሚታይባቸው አካባቢዎች ሴት ተማሪዎችን በማምጣት በሚድዋይፍሪ የሕክምና ዘርፍ ሙሉ ወጪያቸውን ሸፍኖ በነጻ እያስተማረ ተመልሰው አካባቢያቸውን እንዲያገለግሉ ያደርጋል። በአሁኑ ወቅት ኮሌጁን በስራ አስኪያጅነት እየመሩ የሚገኙት ዶክተር ትዕግስት ይህን በጎ አድራጎት ስራ ለመጀመር እንዴት ሊያስቡ ቻሉ?
ሀሳቡ የመጣልኝ እኔ በልጅነቴ ስወለድ ብዙ ሞክረው ለማዋለድ ስላልተቻላቸው በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስላያዘኝ ያላቸውን መድኃኒት ሁሉ ሞክረው አይ በቃ አትድንም ትሞታለች ብለው በቃ ትሙት ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት። እኔ ግን ተረፍኩ። ይኸው እስከ ዛሬም በቃው። ግን የተረፍኩበት ምክንያት ምን እንደሆነ አውቀው ነበር። እኔ አዲስ አበባ ስለተወለድኩ ቤተሰቦቼ ገንዘብ ስለነበራቸውና ልልት ፀሐይ ሆስፒታል ስለወሰዱኝ ነው። በዛ እኔ በተወለድኩበት ቀን ብዙ ህፃናቶችና ብዙ ሴቶች በየገጠሩ ገንዘብ ስለሌላቸው ከተማ መምጣት ስለማይችሉ ሞተዋል። አሁንም ይሞታሉ። ስለዚህ ያንን ነገር እንደው በተቻለኝ አቅም በትንሹም ቢሆን ለመርዳት ነው ተመልሼ የመጣሁት።
እናም የጡረታ ገንዘባቸውን ይዘው ወደ አገራቸው ኢትዮጵያ በመመለስ በውጭ በቆዩባቸው ዓመታት አብሯቸው የቆየ ህልማቸውን እውን ወደ ማድረግ መሸጋገራቸውን ይገልጻሉ።
እኔ እንግዲህ ከ42 ዓመት ሙሉ ከዚህ ሀገር ውጪ ነው የነርኩት። 10 ሀገሮች ውስጥ 4 ሀገር ውስጥ ሰርቻለሁ። ለዓለም ጤና ጥበቃ ድርጅት ሰራ ነበር። ከዛም ደግሞ የአምረፍ ዳይሬክተር ጀነራል ሆኜ ሰርቻለሁ። ይህን ሁሉ ጊዜ ግን አንድ ህልም ነበረኝ። ይሄ ህልም አገሬ ተመልሼ ሴቶችን መርዳት ነበር። ስለዚህ ነው ጡረታ በወጣሁበት ጊዜ የጡረታ ገንዘቤን ይዤ ህልሜን ለማሳካት ኢትዮጵያ የተመለስኩትና ይህንን ድርጅት ያቋቋም ይህን ሳይጠዘራው በቤተሰቦቻችን ቤት ላይ ነው። እሱን አፈርሰን ነው የሰራ ነው።
በሁለት ዙር ተማሪዎችን በመጀመሪያ ዲግሪ አስመርቆ ለስራ ያሰማራው ለደግ ሚድዋይፍሪ ኮሌጅ በአሁኑ ወቅት 115 ተማሪዎችን በማስተማር ላይ ይገኛል።
ተማሪዎቹ አሁን 115 ተማሪዎች አሉ። አሁን እነሱም ከየቦታው የመጡ ናቸው። ሴቶች ብዙ ከሚሞቱበት ቦታ ነው። ለምሳሌ ከአፋር፣ ከሶማሌ፣ ከጋምቤላ፣ ከቤንሻንጉል፣ ከደቡብ ኦሞ፣ ከዋግ እዚሁ ነው የሚያድሩት፣ እዚሁ ነው የሚበሉት፣ እዚሁ ነው የሚማሩት። ዩኒፎርም አለ፣ የጤና ኢንሹራንስ አለ፣ በየወሩ አንዳንድ ትንሽ ለአንዳንድ ነገር የሚያገለግሉ ወጪ እንሰጣቸዋለን። ሁሉንም ነገር እኛንን የምንሸፍት ነው።
ተማሪዎቹ ትምህርታቸውን አጠናቀው ወደ ስራ ከተሰማሩ በኋላ ክትትል እንደሚደረግላቸውም ዶክተር ትግስት አብራርተዋል።
እኛ ፎርማል ትምህርት ብቻ ሳይሆን ሌላም በራሳቸው እንዲተማመኑ መሪ እንዲሆኑ ሴቶችን በህብረተሰባቸው ተመልሰው እንዲያሰለጥኑ እናስተምራቸዋለን። ከዛም ከሄዱ በኋላ እንከታተላለን በዚህ ላይ የሚሰሩት እንደሆነ። ከዚህ በፊት 2 ጊዜ ግራጁዌት አስደርገናል። እነዚህ ተማሪዎች በየቀጠሩ ተመልሰው እየሰሩ ነው።
ከአፋር ክልል የመጣችው ፋጡማ አብዱ አሁን በትምህርት ላይ ከሚገኙ ተማሪዎች አንዷ ነች።
እድሉ በጣም ደስ ይላል። እውነት ከምገልጸው በላይ በጣም ደስ ይላል። ትምህርቱም አሪፍ ነው። እንደገና ደግሞ አካሄዱ የትምህርቱ አካሄዱ ደግሞ በጣም አሪፍ ነው። ሁሉን ነገር ምግብም አለ። ሁሉም ችለውን ነው የሚኖሩት እንጂ የምናወጣው ነገር የለም። ከተማርኩ በኋላ የመጣሁበት የአፋር ህዝብን እኔን ራሱ ሳይማር ያስተማረኝ ህዝብ ለማገልገል ማለት ነው ፈልገው።
እስካሁን በራሳቸው ወጪ በጓደኞቻቸውና በተለያዩ ለጋሽ ድርጅቶች ድጋፍ የመማር ማስተማር ስራውን በማስኬድ ላይ የሚገኙት በጎ አድራጊዋ ዶክተር ትግስት በቀጣይነት ኮሌጁ ራሱን ችሎ እንዲቀጥል ለማድረግ በዚያው በኮሌጁ ህንፃ ላይ የእናቶችና ህፃናት ህክምና ማዕከልም ከፍተዋል። ከተከፈተ 1 ዓመት የሚሆነው ለደግ የእናቶችና ህፃናት ህክምና ማዕከል ኮሌጁን ከመደጎም በተጨማሪ ማህበረሰቡን በአነስተኛ ወጪ ለማገልገል በማሰብም ጭምር መከፈቱን ተናግረዋል።
ጥራት ያለው ህክምና ለተመጣጣኝ ዋጋ የሚያቀርብ ለመላው ህዝብ በቀላል ዋጋ ጥራት ያለው ህክምና እንዲያገኝ የሚያደርግ ነው። የዚህ ገቢ ደግሞ ምንም ነገር ሳይቀነስለት ወደ ትምህርት ቤቱ ልጆችን ለማስተማር ነው የሚጠቅመው። እዚህ ማዕከል ውስጥ የድህረ ወሊድ ክትትል ይደረጋል። ሴቶች እንዲወልዱ ይደረጋል። በኖርማል ወይንም በኦፕሬሽን እንዲወርዱ ይደረጋል። ከዛም ደግሞ የተወለዱትን ህጻናት እንከታተላለን። የላቦራቶሪ ሰርቪስ አለ፣ የፋርማሲ ሰርቪስ አለ፣ የአልትራሳውንድ ሰርቪስ አለ። ይህን ሁሉ ነገር ይሰራል። እኛ ለጥቅምን አይደለም ይሄንን የምንሰራው፣ የምናገኘውን ገንዘብ የደሃ ልጅ ልናስተምርበት ነው። ስለዚህ አሁን እኛ የምንፈልገው ብዙ ሰዎች ሌላ ቦታ ለመሄድ ገንዘብ የሌላቸው እዚህ እኛ ጋር መጥተው በነፃ ማለት ነው። መቼም ካርድ 200 ብር ማለት በጣም ርካሽ ነው። በዚህ ታክመው በዛም አማካኝነት ደግሞ እህቶቻቸውን በገጠር ከገጠር የሚመጡትን እህቶቻቸውን ይረዳሉ ማለት ነው።
በኮሌጁና በሕክምና ማዕከሉ ለብዙዎች የስራ እድል መፍጠርም ችለዋል።
በኮሌጁ ውስጥ ወደ 26 የሚሆኑ በማዕከሉ ውስጥ ደግሞ ወደ 30 የሚሆኑ ሰራተኞች አሉ። ስለዚህ በትንሹም ቢሆን ትንሽ ሰው ስራ በመስጠት እንካፈላለን ብዬ አምናለሁ።
ከወጣትነት እድሜያቸው ጀምሮ በተማሩበት የሕክምና ሙያ በተለያዩ ሀገሮች ሲያገለግሉ የቆዩት ዶክተር ትግስት በጡረታ ዘመናቸውም ቢሆን እረፍትን አልመረጡም።
መስራት ደስ ይለኛል። እኔ ካልሰራሁ መሞት ይመስለኛል። እና አንድ ነገር ጥቅም መስጠት አለብኝ፣ አለዛ በእውነት ቁጭ ማለት ሁልጊዜ አልችልም። እኔ በነፃ ነው የምሰራው። በየቀኑ ጡረታዬን በየሀገሩ እየዞርኩ መደሰት ይችል ነበር፣ ግን እዚህ እየመጣው በየቀኑ የምሰራው ደስታና እርካታ ስለማገኝበት ነው። እነዚህን ልጆች ምንም የማያውቁ ከባላገር የመጡ ልጆችን ተለውጠው እውቀት አግኝተው መሪ ሆነው ተመልሰው ሲሄዱ ማለት ይሄ ምንም ገንዘብ የማይከፍለው እርካታ ይሰጣል። ይሄ ነው የኔ እንግዲህ እርካታ። በተቻለኝ መጠን ለቤተሰብም በአመት ውስጥ ጊዜ ይሰጣለሁ። ቤተሰብ ልጆቼ፣ ልጅ ልጆቼ እዚህ የሉም፣ ካናዳ ነው ያሉት እና በአመት ውስጥ ትንሽ ወራት ከእነሱ ጋር ሄጄ የማሳልፍበት ጊዜ ይሆናል። ይሄ ትምህርት ቤትም ቀለል በሚልበት ጊዜ ያኔ እነሱ ጋር ሄጄ አሳልፈዋል።
በሂደት የበጎ አድራጎት ተግባራቸውን በተለያዩ ክልሎችም የማዳረስ እቅድ እንዳላቸው የገለጹት ዶክተር ትግስት ግርማ ከተጋገዝን ኢትዮጵያን መለወጥ እንችላለን ይላሉ።
በእውነቱ እኔ ማለት የምፈልገው ሁሉም ውጭ ሀገር የሚኖር ኢትዮጵያዊ ተመልሶ አገሩን ልክ እንደኔ በእንደዚህ አይነት መንገድ ቢረዳ አገራችንን እናሳድግ እንችላለን። ችግሩ ከባድ ነው። እዚህ ሀገር መስራት ቀላል አልነበረም ለእኔም ቢሆን እዚህ መጥቶ እንደገና ይሄን ሁሉ ማድረግ። ግን ምን ቀላል አለ በዚህ ዓለም ላይ? ሁሉ ነገር በትግል ነው የሚደረገው። ስለዚህ ሁላችሁም መታችሁ ስሩ እና አገሪቷን አብረን እንለውጣት።
ትሙት ግድ የለም በሚል ርዕስ የህይወት ታሪካቸውን የሚያትት መጽሐፍም በ2012 ዓ.ም ለንባብ አብቅተዋል። መጽሐፉ ከልደታቸው አንስቶ ወደ አገራቸው በመመለስ ህልማቸውን እውን እስካደረጉበት ጊዜ ድረስ ያለው ታሪካቸው ተቀነጫጭቦ የሰፈረበት ነው። ከጡረታ በኋላ በአዲስ አበባ እያከናወኑ ላሉት የበጎ አድራጎት ስራቸው ከተለያዩ የአገር ውስጥና የውጭ ተቋማት እውቅናና የምስክር ወረቀት አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጭ ተመልካቾቻችን፣ ለምሽቱ የተመደበው በፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። ከዚያ በፊት ግን
በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ 2
የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሄዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው።
አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል።
ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች፣ የስቱዲዮ እንግዶች ሐሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሐሳቦች በስፋት ይስተናገዳሉ።
ይህ የ90 ደቂቃ ውይይት በአማርኛ፣ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል።
በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ።
ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ
በቅርብ ቀን በአሜሪካ ድምጽ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራን ያመሸችው ብርሃን ኃይሉናት፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉት መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና እደሩ። Thank you.